የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ ሐሙስ ሰኔ 6 2011 ዓመተ ምህረት ምሽት የጋቢና ቪኦኤ ጉዟችንን ጀምረናል። በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ለምሽቱ ያዝናቸውን ዘገባዎች እናስተዋውቃችሁ።
ኢትዮጵያ ውስጥ ዛሬ የሞባይል መልእክት አገልግሎትና ኢንተርኔት ስለመቋረጡ ሰምተናል። ዘገባ አለን። ቆይታችሁ ከኛ ጋር ከሆናችሁ ትሰማታላችሁ። በሌላ ዘገባ ደግሞ በምዕራብ ጉጂና በደቡብ ክልል አማሮ ወረዳ አዋሳኝ አካባቢዎች ለሶስት ዓመታት የዘለቀው ግጭትና ጥቃት እርቀ ሰላም እንደወረደበትም ሰምተናል።
ካሁን በኋላ ኮሬን የሚገል ጉጂ፣ የኮሬን ንብረት የሚዘርፍ ጉጂ፣ ኮሬን የሚያጠጋ እናጠቃ ጉጂ መንገዱን ለመዝጋት መንገዱ በዚህ አይሄዱም የሚል ሀሳብ ይዞ ይሄንን ስራ የምንሰራ ጉጂ በአጠቃሉ እየተረገመ ነው። ጉጂን የሚገል ኮሬ፣ ጉጂ ንብረት የሚዘርፍ ኮሬ፣ የጉጂን ከብት በጥይት የምመታ ኮሬ ግለሰብ ካለ በኮሬ ንጉሱ እየተረገመ ነው ብሎ የጠራ ነው አልሸቀው።
የምዕራብ ጉጂ ዞን ዋና አስተዳዳሪ አቶ አበራ ቡኖ ናቸው። ይዘናቸዋል። ዝርዝሩንም ከዜና በኋላ እናሰማቸዋለን።
ሜቱ ኢትዮጵያ የተሰኘው ድረገጽ መስራቾች መካከል አንዷ የሆነችውን ትምህርት ሽመልስን ትናንት አቅርበናት ነበር። ሁለተኛው ክፍል በዛሬው ዕለት ይደመጣል።
እኔ እንዳውም እድለኛ ነኝ ብዬ የማስበው ኦል ዘ ዌይ አልሄደም፣ ቪክቲማይዝድ አልሆንኩም፣ ግን ኢንአፕሮፕሪየትሊ በዘመድ እጅ በልጅነቴ ኢንአፕሮፕሪየትሊ ሃንድል ተደርጌያለሁኝ።
የቤት ሰራተኞች መብታቸው እንዲከበር የሕግ ድጋፍ ያስፈልጋቸዋል ተብሏል። እንዴት? ዝርዝራለን።
አብራችሁን እስከ ዝግጅታችን ማብቂያ ከዘለቃችሁ ሌሎችም ዘገባዎች ለእናንተ ይቀርባሉ።
የጋቢና ሙዚቃ ምርጫም አለን። ፕሮግራሙን በመምራት ጽዮን ግርማና ሀብታሙ ስዩም አብረናችሁ እናመሻለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የሱዳን የተቃውሞ መሪዎች አድማዎችንና የህዝባዊ አልታዘዝ ባይነትን ካቆሙ በኋላ የንግድ መደብሮች ተከፍተው መኪኖች በመዲናይቱ ካርቱም እየተሽከረከሩ ናቸው። የተቃውሞ መሪዎቹና የሀገሪቱ ወታደራዊ ገዢዎች ሱዳንን ወደ ሲቪል አስተዳደር ለመመለስ ንግግር ለመቀጠል ተዘጋጅተዋል። የረጅም ጊዜ ሀገሪቱ ፕሬዚዳንት የነበሩት ኡመር አልበሽር ባለፈው ሚያዝያ ወር ከስልጣን ከተወገዱ ወዲህ ሀገሪቱን እየተቆጣጠረ ያለው ወታደራዊ መማክርት የፖለቲካ እስረኞችን ለመፍታት መስማማቱን የኢትዮጵያ ልዩ ልዑክ መሐሙድ ድሪር ለጋዜጠኞች መናገራቸው ይታወሳል።
ሁለት ነዳጅ ዘይት ተሸካሚ መርከቦች ዛሬ በኦማን ባህረ ሰላጤ ላይ በተፈጸመባቸው ጥቃት ጉዳት ደርሶባቸዋል። በኢራን ጠረፍ ስትራቴጂያዊ በሆነ የባህር መስመር ላይ የደረሰው ጥቃት በመካከለኛው ምስራቅ ቀጠና ያለውን ውጥረት ያባብሳል ተብሏል። የኖርዌይ የባህር ጉዳይ ባለስልጣን በገለጸው መሰረት ባለቤትነቱን የኖርዌይ በሆነው መርከብ ሶስት ፍንዳታዎች እንደነበሩም ተገልጿል። ይህ የሆነው መደብሩ ጀርመን በሆነው በሃምበር በርግ መርከብ ውስጥ ኩካ የተላይ በደረሰ ጥቃት የሚጠረጠር ድርጊት ከደረሰ በኋላ ነው። መሰረቱን ባህሬን የሆነው የዩናይትድ ስቴትስ ባህር ኃይል አምስተኛ ዘርፍ ከሁሉም መርከቦች በአንድ ሰዓት ልዩነት የአደጋ ምልክት ከደረሰ በኋላ እየረዳቸው መሆኑን ገልጿል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በምርጫ ውድድር ወቅት ስለ ተቀናቃኞቻቸው ከውጭ ኃይሎች መረጃ ሊቀበሉ እንደሚችሉ መግለጻቸውና እንዲህ አይነቱ ተግባር በሀገሪቱ የፖለቲካ ስርዓት ውስጥ ጣልቃ መግባት አይሆንም ማለታቸው እንዳሳሰባቸው ዲሞክራቶች ገልጸዋል። ስለ መረጃው መስማቱ ችግር ያለው አይመስለኝም ሲሉ ትናንት ኤቢሲ ከተባለው የቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ተናግረዋል። አንድ ሰው ከአንድ አገር ለምሳሌ ከኖርዌይ ስልክ ደውሎ በተቀናቃኞቹ ላይ መረጃ አለኝ ቢል ልሰማው ፈልግ ይመስላል ነበር ያሉት ትራምፕ፣ በሀገሪቱ የምርጫ ሂደት ውስጥ እንዲህ አይነት ጣልቃ ገብነት እንዲኖር ይፈልጋሉን ለሚለው ጥያቄ ይህ ጣልቃ መግባት አይደለም፣ መላ የምክር ቤት አባላት ያደርጉታል የሚል ምላሽ ሰጥተዋል ትራምፕ።
በመጨረሻም የሕዝብ ተወካዮች ምክር ቤት የብሔራዊ ምርጫ ቦርድ ኃላፊዎችን ሾሟል። ተሿሚዎቹ ጌታውን ካሳ፣ ብዙ ወርቅ ከተተ፣ ውብሸት አየለና አበራ ደገፉ ሲሆኑ ሹመታቸው የጸደቀው በ17 ተቃውሞ መሆኑ ታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የ የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። አድማጮች፣ በመግቢያችን ላይ ባስተዋወቅናችሁ መሰረት ዛሬ በኢትዮጵያ የሞባይል ስልክ አገልግሎትም የኢንተርኔት አገልግሎትም መቋረጡ ታውቋል። እንግዲህ ይህ የኢንተርኔት አገልግሎት ሲቋረጥ ሶስተኛ ቀኑ ነው ተብሏል። ለዚህ ቀደም ሲል በተለያዩ የሀገር ውስጥ መገናኛ ብዙሀንና በማህበራዊ ጉዳይ በማህበራዊ መገናኛ ላይ ይዘገብ የነበረው ኢንተርኔት የተቋረጠው ከአስረኛ ክፍል የብሔራዊ ፈተና መስጠት ጋር በተያያዘ መሆኑ ተገልጾ ነበረ። በዚህ ፈተና ላይ ቴሌግራም በተባለ የኢንተርኔት መተግበሪያ መንገድ ላይ ፈተና መልስ ሲቀባበሉ ተማሪዎች በመያዛቸው በዛ ምክንያት ነው ኢንተርኔት የተቋረጠው የሚል ነበረ። በእርግጥ በመንግስት በኩል እስካሁን ምንም የተገለጸ ነገር አልነበረም። ማምሻውን የትምህርት ሚኒስትር ዶክተር ጥላዬ ጌቴን ጠይቀናቸው ነበር።
በዚህ ዓመትም በአስረኛ ክፍል 1.5 ሚሊዮን ተማሪዎች ከሰኞ እስከ ትናንትና ሮብ ድረስ በ2800 አካባቢ የሚሆኑ የፈተና ጣቢያዎች ሰላማዊ በሆነ ሁኔታ ተፈትነው ምንም አይነት ችግር ሳያጋጥም ፈተናቸውን አጠናቀው ወደ ወላጆቻቸውና ወደ የአካባቢያቸው ወደ ክረምት ረፍታቸው ሄደዋል። በተጨማሪ ደግሞ ዛሬ የ1066 ትምህርት ቤቶች ውስጥ 322238 የመሰናዶ ሁለተኛ ደረጃ ትምህርት ቤት ተማሪዎች በ20726 የፈተና አስፈጻሚዎች በሀገራችን የተለያዩ አካባቢዎች ፈተናውን መፈተን ጀምረው የእንግሊዝኛ ቋንቋ ፈተና ጠዋት፣ ከሰዓት በኋላ ደግሞ የሁለቱ ሂሳቦች የሶሻል ሳይንስ ተማሪዎች እና ለተፈጥሮ ሳይንስ ተማሪዎች ለየራሳቸው የተዘጋጀ ፈተና ተፈትነው በሰላም ተጠናቋል። በተመሳሳይ መልኩ ደግሞ የአስረኛ ክፍል የተማሪዎች የመልስ ወረቀት በሀገሪቱ ውስጥ ወደ ክላስተር ማዕከሎች እያሰባሰብን ነው።
ዘንድሮ 1,277,000 የአስረኛ ክፍል፣ 322,317 ደግሞ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ለመውሰድ ተመዝግበዋል ተብሏል። ዶክተር ጥላዬ አያይዘው
ከዝግጅቱ በህትመቱ በማሸጉ ስርዓት 360 ዲግሪ እና ደህንነቱ ተጠብቆ በዘመናዊ ቴክኖሎጂ ታግዞ እንዲታተም እንዲታሸግ በ30,000 ሸራዎች ነው በ130 በላይ በሚሆኑ የጉዞ ሩቶች የክረምቱ ሁኔታ ሊያጓጉዝ ባልቻለባቸው የሀገራችን አካባቢዎች እና የጸጥታ ችግር ባለባቸው በኢትዮጵያ አየር ኃይል እና በመከላከያ ድጋፍ ፈተናዎቹ በሁሉም ቦታ እንዲሰጡ ተደርገዋል።
ዶክተር ጥላዬ በኢንተርኔት የተዘጋው ከፈተናው ጋር የተያያዘ ነው የሚለውን አስተባብለዋል። ለአድማጮች የዚህን ዘገባ ዝርዝር ከምሽቱ 3 ሰዓት በሚኖረን ፕሮግራም ይዘን እንመለሳለን።
ከጋቢና ቪኦኤ ጋር ነው ያላችሁት። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ የሚቀርበው። ወደ ቀጣዩ ዘገባ እናምራ። በምዕራብ ጉጂና በደቡብ ክልል አማሮ ወረዳ አዋሳኝ አካባቢዎች ለሶስት ዓመታት የዘለቀው ግጭትና ጥቃት ትናንት በወረደ እርቀ ሰላም እልባት ተበጅቶለታል ተብሏል። በ2009 ዓ.ም 13 አርሶ አደሮችና አርብቶ አደሮች መገደል የተቀሰቀሰው ግጭት እስካሁን 600 ሰዎች እንዲገደሉ ምክንያት ሆኗል ተብሏል። ዮናታን ዘብዴዎስ ዝርዝሩን ይነግረናል።
የጉጂና የኮሬ ህዝብ ለረጅም ዘመናት አብሮ የኖረ ህዝብ ነው የሚሉት የምዕራብ ጉጂ ዞን ዋና አስተዳዳሪ አቶ አበራ ቡኖም በነበረው የጸጥታ ችግር ሁለቱ ህዝብ ተቆራርተው መቆየታቸውን ተናግሯል። ተዘግቶ የነበረው መንገድም እርቅ እንደወረደ መከፈቱን ነው አቶ አበራ የገለጹት። ግጭቱን ለማስወገድ የጉጂ አባ ቃሎ፣ የአገር ሽማግሌዎች፣ አባገዳዎችና የኮሬ ካቴ ወይም ንጉስ ትልቅ ሚና ተጫውተዋል ብሏል አቶ አበራም። እንዴት እርግጠኛ መሆን ይቻላል አቶ አበራ?
እርግጠኛ መሆን የሚቻለው እንግዲህ ህዝቡ ተገናኝቶ ታርቋል፣ በባህላዊ መንገድም ታርቋል። በመንግስት በኩልም ከአሁን በኋላ የሚካሄደው አንዳችም ነገር የህግ በላይነት ይረጋግጣል። ከአሁን በኋላ የሚገል ጉጂ፣ የኮሬን ንብረት የሚዘርፍ ጉጂ፣ ኮሬን የሚያጠቃ ጉጂ መንገዱን ለመዝጋት መንገዱ በዚህ አይሄዱም የሚል ሀሳብ ይዞ ይሄንን ስራ የሚሰራ ጉጂ በአጠቃሉ እየተረገመ ነው። ጉጂን የሚገል ኮሬ፣ ጉጂ ንብረት የሚዘርፍ ኮሬ፣ የጉጂን ከብት በጥይት የሚመታ ኮሬ ግለሰብ ካለ በኮሬ ንጉሱ እየተረገመ ነው ብሎ የጠራ ነው አልሰጠው። ሰውን የሚገል የሚያፈስ ነገር የሚችል አጠቃላይ ሰይጣናዊ ስራ የሚሰራ በእግዚአብሔር ዘንድ እየተረገመ ነው ብሎ የጋራ ነው አደረገው ትላንትና። ስለዚህ በዚህ አይነት ሁኔታ መንገድ ተከፍቷል። መንገድ ብቻ ሳይሆን ሰው ጭንቅላቱም አእምሮ ተከፍቷል። በቃ
በጥቃቱ ዋና ተዋና የተባለው የታጠቀ ኃይል የሚያካሂደውን የሰብአዊ ጥቃቶችን ለመከላከል የሚያስችል እርምጃ በቀጠናው የተወሰደ መሆኑንም አቶ አበራ አስታውቀዋል። በአንድ ሳምንት ውስጥም የታጠቁ ኃይሎች ያሏቸውን ከ120 በላይ ታጣቂዎችን ከህዝብ ጋር በጀመሩት ሁጥራ በተሰኘ የማጽራት ዘመቻ መያዝ ተችሏልም ያሉትም
አጠቃላይ ህዝቡ ከአባ ጋዳም ጋር ሆኖ ወስኖ ነው ወደ ሁጥራ ገባ። ሁጥራ የተጀመረው ዘመቻ ሁጥራ ማደን ማለት ነው። ከተደበቁበት ህዝቡ እየፈለገ ማውጣት መያዝ ካልሆነ መግደል። ባለፈው አንደኛ ዙር ሁጥራ ላይ ነው 115,000 ህዝብ ነው ተሳተፉ። በ165 ቀበሌ ላይ ነው ተደረገ። በዚህ የተነሳ ብዙ በርካታ ሽፍታ እጁን ሰጥቷል። አሁን አፕዴት ስናደርግ ከ120 በላይ ይሆናሉ። ወደ 400 መሆኑ እነሱ ከነሱ ጋር ተሰባስቦች አካ የገቡት ናቸው። እንትን አሉ እነዚህ በሙሉ እጅ የሰጡ ናቸው። ያለማወቅ ነው እዛ የገቡትና እንግዲህ በጦርነት እኛ አናምንም፣ በመግደልም አናምንም። በመግደል አሸናፊነት የለም። ወደ ሰላም መንገድ እንዲገባ ነው የምናደርገው። በዛን ጊዜ ነው አሸናፊነት እንጂ በክላስ በጥይት ገድዬ ስልጣን ይዛለውን መልስ ኢትዮጵያ ውስጥ አጀንዳው ተዘግቷል።
የአማሮ ወረዳ አስተዳዳሪ አቶ ተፈራ ቦንዱራ በበኩላቸው በሁለቱ ህዝብ መካከል ሁነኛ እርቅ ወርዷል ያሉትም ለሶስት ዓመታት ተዘግቶ የነበረው አማሮን ከተለያዩ ከተሞች ጋር ሲያገናኝ የነበረው መንገድ እርቅ ስለወረደ ተከፍቷልም ብሏል። እርቁን ተከትሎ በአካባቢ የሚገኘው የመከላከያ ሰራዊትና የጸጥታ ኃይል ከቦታው ይነሳል የተባለውም ጥያቄ የመከላከያ ሰራዊት ከአካባቢው አይነሳም፣ ይልቁንስ ተጨማሪ ኃይል በማስገባት ቀጠናውን እኩይ ተግባር ከሚፈጽሙ ኃይሎች የማጽዳት ስራ በሁለቱም ክልል መንግስታትና በህዝቦች ይከናወናልም ብሏል። የህዝብ ለህዝብ ግንኙነት ከወዲህ ተጀምሯል ያሉት አቶ ተፈራም ህዝቡ ሰላም ፍላጊ ሆኖ ሳለ የህዝቡን ሰላም የሚያውኩት ጥቂቶች መሆናቸውን ተናግሯል። እነዚህን ደግሞ ሁለቱ ህዝብና መንግስታት አብሮ ይታገላቸዋልም ያሉትም
ይህንን እንደገና የሚያደፈርሱ ሰዎች አይጠፉም የሚል ነገር ይኖረናል። ግን ይህንን ሁለቱም ወረዳዎች፣ ሁለቱም ክልሎች በጋራ በመሆን አካባቢ ላይ ከህዝብ ጋር ሆኖ የህዝብ ሰላም ማረጋገጥ ነው። አሁን ይህንን ሰላም ጠብቆ ለማቆየት ለማስከተል ህዝቡ ወሳኝ ነው የሚሆነው። የህዝቡ ነው ትልቁ ድርሻ። አመራር ግን እንደ አመራር ክብቱ የተፈናቀለ አለ፣ ንብረቱ የወደመ አለ። ሌሎች ኤንጂኦዎችም ገብቶ ድጋፍ እንዳያደርጉም ጭምር መንገድ በመዘጋቱ ተደርጎ ስለነበረ አሁን ባለው እነዚህ ነገሮች ሁኔታ ብንፈጥር ረጂ ድርጅቶቹን ገብቶ የመረዱበት ስርዓት ነው ያለው።
ከዚህ በመለስ የተቀሩ ስራዎች የተፈናቀሉ ዜጎችን ወደ ቀያቸው መልሶ በዘላቂነት ማቋቋምና የጥቃቱ ሰለባ ሆነው ቤተሰቦቻቸውን ያጡና ንብረታቸው የወደመባቸውን ዜጎች መካስ ነው ብለዋል። ይህ ታዲያ ለአንድ ወገን ብቻ የሚተው ተግባር አይደለም ያሉት አበራ ቡኖ በበኩላቸው የአማሮ ወረዳ አርሶ አደሮች ማሳ ድረስ በመግባት በጋራ የምንሰራው ስራ ነው ብለዋል። የአርሶ አደሮቹ ማሳ አንድም ቀን ጾም ማድረግ የለበትም ነው ያሉትም። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ራዲዮ ሰገሌ አሜሪካ ራ ጋቢና ጋቢና ቪኦኤ።
ወደ ተከታዩ ዘገባችን እንለፍ። በትላንትናው ምሽት መሰናዷችን ሚቱ ኢትዮጵያ የተሰኘ የጸረ ጾታ ጥቃት ዘመቻዎችን የሚያስተባብር ድረገጽ መስራች ከሆነችው ትዕምርት ሽመልስ ጋር ያደረግነው ቆይታ መደመጡ ይታወሳል። ቀጣዩንና የመጨረሻውን ክፍል አሁን እናሰማችኋለን። ከእንግዳችን ጋር ቆይታ ያደረገው ሀብታሙ ስዩም ነው። በመሰል ዘመቻዎች ውስጥ የወንዶች ሚና ያስፈልግ እንደሆን ከሚጠይቅበት ዝግጅቱ ይጀምራል።
በጣም አለ። አንድ እጅ ብቻውን ማጨብጨብ አይችልም። አብረን የምንኖረው ይህንን ህይወትና ብዙ ጊዜ እህትም አለኝ ሚስትም አለኝ እናትም አለኝ ሲሉ ሰማለው ወንዶች። ለዛ ብቻ ሳይሆን ሰው በመሆናችን ብቻ እኩልነትን መስበክ መቻል እንዳለብን፣ አብረን ተጋግዘን ነው ይህንን ኑሮ መኖር የምንችለውና በጣም ብዙ ቦታዎች አሉ። በእኛ በሚቱ ኢትዮጵያ ቮለንቲሮች አሉን ወንዶች ኤዲት በማድረግ አርቲክሎችን ፖስት በማድረግ ሶሻል ሚዲያ ላይ በማርኬቲንግ ምናምን የሚረዱን እና ቦርድ ሜምበሮችም አሉን ወንዶች። ከዛም ጀምሮ ደግሞ ሴታዊቶች የሚሰሯቸው ጥሩ ነገሮች አሉ። አሪፍ አባት ብለው አባቶች ከሚስቶቻቸው ወይም ከእናቶች በርደኑን ወይም ሸክሙን የልጅ የማሳደግን ሸክም ሼር ሲያደርጉ የሚያሳዩ ፎቶዎች እና ታሪኮች በዛ ሃሽታግ ሼር ያደርጋሉ። እና በጣም ወንዶችን ጥለን መሄድ አንችልም። ቅድምም እንደጠቀስኩት ይሄ የጾታዊ ጥቃት ሴቶች ላይ ሞር ዴንጀረስ ሞር አስጊ ስለሆነ እና ሞር ራምፐንት ዋይድስፕሬድ ስለሆነ ወደ ሴቶቹ አተኮርን እንጂ ወንዶችም የጾታ ተጠቂዎች አሉ። በቤተሰቦችም ሆነ በአሰልጣኞች፣ በአስተማሪዎች፣ በተለያዩ ባመኗቸው ሰዎች የሚደርስባቸው የጾታ ጥቃቶች ወንዶችም ቪክቲሞች ናቸው። እና ይሄ የጾታ እንትን አይደለም፣ የጾታ ፍትጊያ እንዳይሆን ነው የምንፈልገው። ተባብረን አንድ መልስ ማምጣት የምንችልበት ነገር ነው እንዲሆን የምንፈልገው።
የተወሰኑ ማሳያዎችን ብናነሳ ወዳሉ ከደረሱሽ ታሪኮች በጣም ልብሽን ይነኩሽ ብዙ ይሆናሉ ብዬ አስባለሁ። መቼም እነሱም ባለን ሰዓት ውስጥ ሁሉም ባንጠቅስም የተወሰነውን ግን እስቲ እንድታስታውሽና እንድታጋሪን ላድርግሽ።
እሺ፣ ዌብሳይታችን ላይ በመሄድ ታሪኮቹን ማንበብ ይቻላል። በጣም በብዛት አሉ እዛ ላይ ታሪኮቹ። እና ያው ዌብሳይታችን ላይ ፖስት ማድረጉን ኔሰሰሪሊ እዚህ እንዳወራው መብት ይሰጠኛል ብዬ ላይክ ኤግዛክትሊ እየጠቀስኩኝ እርግጠኛ አይደለሁኝም፣ ግን ጀነራሊ ማውራት የምችላቸው ነገሮች አሉ። ከደረሱን ታሪኮች አንድ የተላከልን ታሪክ አለ። በጣም ከጥሩ ቤተሰብ የወጣች ልጅ ፒያኖ እንዲያስተምራት የተቀጠረላት ሰው አጠገቧ ቁጭ ብሎ ፒያኖ እያስተማራት በአመታት የፈጀ ማንም ያላወቀላት የጾታ ጥቃት ሲያደርስባት እንደነበረና በልጅነት አይምሮዋ የራሷ ጥፋት አድርጋ እንደወሰደችው ቆሻሻ ነኝ ብላ እንዳሰበች ቤተሰቦቿ እንዲሰሙ እንዳልፈለገች ቤተሰቦቿ ቢሰሙም እኔን ይደግፉኛል እኔን ያምኑኛል ብላ ባለማሰቧ ምክንያት ያንን ነገር ኢንተርናላይዝ አድርጋ ወደ ውስጧ ይዛው አድጋ ምን አይነት ትልቅ ሰው ወይም ምን አይነት አደልት እንደሆነች አፌክት ያደረጋት ነገር ፎር ዘ ካይንድ ኦፍ ፐርሰን ሺ ተርንድ አውት ቱ ቢ። ይቅርታ በእንግሊዝኛ ገባሁበት ግን እሱ አለ። አንድ የሚወጣልኝ አንድ በአባታቸው እጅ የተደፈሩ ሁለት እህትማማቾች አሉ። ታሪካቸውን ሼር ያደረጉት እና በቃ ተመሳሳይ እንደዛ ነው። አጎቶች፣ ቤተሰብ፣ ቤቢሲተር ኢሊኝ ልጄን ተብሎ የተተወ ከዝን፣ ወጣትም ሆነ ተለቅ ያለ ሰው እና በአስደንጋጭ ሁኔታ ፓተርኑ አንድ አይነት ነው። በሚታመኑ ሰዎች፣ በማይጠረጠሩ ሰዎች ነው እነዚህ ነገሮች እየተፈጠሩ ያሉት።
የተወሰኑ ታሪኮችን ወይም ጉዳዮችን ስትነግሪኝ በአድማጭ ላይ የሚፈጥሩት ጫና አለ። እንዲሁ በዚህ አፍታ እንኳ የሚሰማው ሰው የሚሰማው ጫና አለ። አንቺ ግን በርከት ያሉ ጉዳዮች ናቸው የሚመጡብሽ። ተመሳሳይ የተለያዩ ታሪኮች በየቀኑ ይደርሱሻል። የልጅ እናት ነሽ፣ ባለትዳር ነሽ። እነዚህን መሰል ወደ ቁዘማ ውስጥ ወደ ትልቅ ድብርት ውስጥ የሚከቱ ጉዳዮችን በተደጋጋሚ ስትሰሚ ምንን ግብ አድርገሽ ነው በአንቺ ውስጥ ማሳካት የምትፈልጊው ትልቁ ስዕል ምንድን ነው?
ጥሩ ጥያቄ ነው። በጣም አፌክት ያደርጉኛል ሳነባቸው። እኔም ኢቨን ወደ ራሴ መገጠመኝ ይወስዱኛል። ሂል አድርጌ ድኜ ህይወቴ ውስጥ ያመጣውን ነገር ተቀብዬ ጥሩንም በጎንም ይዤ ሄጃለሁ ብዬ የማስበው ነገር ውስጥ ሁሉ መልሶ የሚወስደኝ ጊዜ አለ። አንዳንዴ እንደዚህ አይነት ታሪኮች ሳነብ ግን ወዴት ወስደዋለሁ? ያንን ህመም፣ ያንን ድብርት፣ ያንን ሻክ ወስጄ አንድ ነገር ማድረግ ከቻልኩ አንድ ስልኳ ላይ ይሄንን ታሪክ አይታ እኔም እኮ እንደዚህ ሆኛለሁ ብላ ሪሶርሶች ለማግኘት እኛ ዌብሳይት ላይ መታ የሆነ ነገር ጥቅም ማግኘት ከቻለች አንድ ሴት ወይም አንድ ወንድ ኢቭን በጭንቅላቷ ሚቱ የሚለው ቃል በጣም ትልቅ ፓወር አለው። እኔም የሚለው ነገር ትልቅ ፓወር አለው። ኢቭን ጀነራሊ ህይወት ራሱ ስንኖር አንተ የምትቸገረውን ችግር እኔ የምቸገረውን ችግር አትቸገርም ብዬ አስባለሁ። እንዲሁ ስንተያይ ለባብሰን ምናምን ችግራችንን የውስጣችንን በሰውነት የሚደርሱብን ነገሮች የመደበቅ ነገር አለ። አውጥተን ስንነጋገር ነው ኮኔክሽን የሚመጣው። ከኮኔክሽን ደግሞ አብሮ ማደግ፣ መሻሻል፣ መማማር አለ እና ወደዛ ወስደዋለሁኝ ኤነርጂን ከሀዘኑም ከድብርቱም አትሊስት ለውጥ ካመጣሁኝ በእንደዚህ ነገር በእንደዚህ በሚቱ ኢትዮጵያም የራሴንም ታሪክ ሼር በማድረግ እሷ ካለፈችውና ደህና ህይወት መመስረት ከቻለች ብዙ ጊዜ በቃ ወንድን አላምንም የሚል አይነት አፕሮች አለ። የሆነ ነገር ሀፕን ካደረገ በወንድ በታመነ ሰው የጾታ ጥቃት ከደረሰ የወደፊት ሪሌሽንሽፖችን አፌክት ሊያደርግ ይችላል። ግን እኔን የሚያይ ሰው ህይወቷ እንደዚህ ሊለወጥ ከቻለ ራሷን እንዲማሻሻል ከቻለች እኔም እችላለሁ። ሶ ያንን ህይወቴን ታሪኬን አውጥቼ በመናገሬ የረዳኋቸው ሰዎች እንዳሉ ስለማቅ ከድብርቱም ከሐዘኑም ቶሎ ወጣለሁኝ። ልጄን ስታነሳ አዎ ህፃን ልጅ አለችኝ፣ የባለቤቴም ልጅ አለች 8 አመት ልጅና እነሱን ኬርስ እናደርግላቸው እና ስናሳድጋቸው ፓርቲኩላር እንድንሆን አድርጎናል። ከማጋን የሚውሉት የት ነው የሚውሉት? ማናላ አካባቢያቸው? እንደገና ደግሞ የሆነ ነገር ቢፈጠር በኋላ መተው እንዲነግሩንና ሶሉሽን እንድናገኝላቸው ስለምንፈልግ ያንን ሪሌሽንሺፕ ያንን ግንኙነት ካሁኑ ነው የምንሰራው። ነገሮች ጥሩ ይያሉ ችግር ሳይፈጠር ምንም ቢሆን መተው ሊነግሩን እንደሚችሉ ሰውነታቸውን ማወቅ እንዳለባቸው ማ በምን መንገድ ከነካቸው ኢንአፕሮፕሪየት እንደሆነ ልክ እንዳልሆነ ለእናት ለአባት መናገር እንዳለባቸው በግልጽ እንነጋገራለንና እነዚህ ታሪኮች የሚረዱኝ ከራሴ ታሪክ ጀምሮ እዝ ልጆቼን አስተዳደጌን እንዳሻሽልም ነው።
መጀመሪያ አካባቢ ተቀሳ አድርገሽዋል። እሱን ነገር ገፍቼ መሄድ አልፈለኩም ነበር። ምናልባት ወደማትፈልጊው ስሜት ወይ ወደማትፈልጊው ትዝታ ውስጥ ለመመለስ ስላልፈለኩ ጠቅለል ያለ ነገር ንገሪን። አንቺም በእንደዚህ ባለው ወይም ጥቃት ውስጥ አልፈሻለሁ?
አዎ አልፍ ያለሁኝ። እኔ እንዳውም እድለኛ ነኝ ብዬ የማስበው ኦል ዘ ዌይ አልሄደም፣ ቪክቲማይዝድ አልሆንኩም። ግን ኢንአፕሮፕሪየትሊ በዘመድ እጅ በልጅነቴ ኢንአፕሮፕሪየትሊ ሃንድል ተደርጌያለሁኝ እና ለማን መንገር እንደምችል አላውቅም ነበረ። የሆነ ኦልሞስት ስለዛ ሰው አክሴፕትድ የሆነ ነገር ነበረ ቤተሰብ ውስጥ እንደዚህ ነው እኮ ያረጋዋል እኮ እሱ የሚል ነገር እና እሱን ነገር ካደግኩኝ በኋላ ነው ህይወቴ ላይ ያመጣውን ኤፌክት ያየሁት። በራሴ መተማመን ላይ እኔን በምን አይነት ቪዥን ነው የማየው ማነሽ ትምህርት የሚለውን ነገር ከዛ በኋላ ደግሞ ያሉኝን ሪሌሽንሺፖች ቦይፍሬንድም ሆነ ትዳር ውስጥ ያሉኝን ሪሌሽንሺፖች እንዴት ብዬ በሰልፍ ሪስፔክት ማስኬድ አለብኝ የሚለው ላይ ትልቅ ተጽዕኖ አምጥቶ ነበርና ካለፈ እና በቴራፒ ፊገር አውት ካደረግኩት በኋላ ነው ይሄን ነገር ያለፈ ነገር ነው ብዬ አክሴፕት አድርጌ ትምህርቱን ይዤ ሂል አድርጌ መራመድ የቻልኩት ወደፊት።
ሽርን
ጋቢና
ብላሻንጉል 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 ዘጋቢና ዘጋቢና ብላሻንጉል
በኢትዮጵያ መብታቸው ከተዘነጉ ዜጎች መካከል የቤት ሰራተኞች ይገኛሉ ያሉ ተቆርቋሪዎች በስዊድን ኤምባሲ ተሰብስበው መክረዋል። በማህበረሰቡ ውስጥ ግንዛቤ ለመፍጠር ለማንቃት ያስችላል ባሉት መንገድ አጫጭር ፊልሞችን አወዳድረው ሸልመዋል። ለዚህ ውይይት መጠንሰስ ምክንያቱ የቢጫዋ እንቅስቃሴ አባላት ያቀረቡት ሀሳብ መሆኑን ከአባላቱ አንዷ የሆነችው ምህረት ቁባይ ትናገራለች።
ምሳ ቦታ እድገት የማግኘት እድላቸው ምን ይመስላል? የቤት ሰራተኞች ሁለተኛ ግል ህይወታቸው ውስጥ ጓደኞችን የማግኘት ፍቅረኛ የማግኘት እድላቸው ምን ይመስላል? ይሄ ሁላ ነገር ከነጻነት ጋር ወይም የትርፍ ስራ ጊዜ ከማግኘት ጋር ይገኛል። የስራ ጊዜሽ ገደብ ካለው እና ከዛ ጊዜ ውጭ ያለሽ ጊዜ ፈለግሽው መንገድ ከፋፍለሽ መጠቀም የምትች ከሆነ እነዚህ ነገሮችን ሊኖርሽ ይችላል እና ከዛ አንጻር የሚያጡትን እድል እንደ ማህበረሰብ አጤነነዋል ወይ ተመካክረንበታል ወይ ፍትሐዊ ነው ወይ የሚለውን ነገር ቁጭም እንዴት ነው ዲስካሽን መጀመር የምንችለው መነጋገር መጀመር የምንችለው? ይሄ ነገር በህግ በፖሊሲ ቢሸፈንና መንግስት ቢያጤነው ደስ ይለናል። ግን መጨረሻ ላይ ይሄ የሰው ቤት የግለሰብ ቤት የሚሆን ነገር ስለሆነ መንግስትም ሰዎችን ለዚህ ህጎች ለዚህ ፖሊሲዎች ተገዥ የማድረግ አቅሙ የተወሰነ ነው የሚሆነው። ሁላችንም አስተሳሰባችን የነቃ መሆን አለበት በዚህ ረገድ። ስለዚህ እነዚህ ሀሳቦች ላይ እንዴት ነው ንግግር መጀመር የምንችለው ብለን ስናስብ አንድ ያሰብነው ነገር ሁልጊዜ አክት ነው ሁልጊዜ ዲስካሽን ወይም ውይይት መቀስቀስ የሚችል ጥሩ መጀመሪያ እና እንዴት ማድረግ እንችላለን ስንል አንደኛው ሰጠጥ ፊልሞችን እየሰራ እንደ ውይይት መቀስቀሻ መጠቀም እንችላለን የሚለው ሀሳብ ነበረ። ከዛ ደግሞ በተጨማሪ ያሰብነው ነገር ፊልሞች እንዲሰሩ ብንፈልግም ፊልሞቹ ግን የቤት ሰራተኞች ከተሰጡባቸው እንዲሆኑ እንፈልጋለን። እኛ ራሳችን የሚመስለን ያሰብነውን በዛ ቦታ ሳንሆን የሚመስለንን ነገር ላይ የተመሰረተ ፊልሞች ሳይሆኑ የቤት ሰራተኞች ታሪካቸውን መናገር የሚችሉበት መድረክ መፍጠር፣ ከዛ በኋላ ፊልም ሰሪዎች ደግሞ እነዚህ ነገሮች አይን በሚችል መንገድ ሀሳብ በሚጭር መንገድ የማቅረብ ግዴታ ለፊልም ሰሪዎቹ መስጠት አለብን ብለን ያሰብነው በዛ መሰረት የጓዳ ታሪኮች የሚል አጭር የፊልም ውድድር አዘጋጀን። ፊልሞችን አወዳድረን 3 ፊልሞችን መርጠን 3 ፊልሞች አሸላሚዎችን ሸልመናል እና በተጨማሪ ፓናል ዲስካሽን ማድረግ በዚህ ጉዳይ ላይ ውይይት ሲኖር ለማበረታት ሞክረናል።
በውይይቱ ላይ የተገኙት በማህበራዊ ጉዳይ ሚኒስቴር ህግ ባለሙያና ዓለም አቀፍ ጉዳዮች ቡድን አስተባባሪ ሃና ማሩ በበኩላቸው የቤት ሰራተኞች በስራ ቦታ ላይ የሚደርስባቸው የተለያዩ ችግሮች እንዳሉና ያንን ችግር ለመቅረፍም በተለይ ህግ ከማውጣት ጋር በተያያዘ የተለያዩ ሀሳቦች መነሳታቸውን ይናገራሉ።
የቤት ሰራተኞች በባህሪው የስራ ባህሪ ትንሽ ከሌሎች የስራ ግንኙነቶች ለየት ያለ ነው። ያው በቅጥር ላይ የተመሰረተ ግንኙነት ያላቸው ቢሆንም ከሌሎቹ ኖርማሊ በአሰሪ ሰራተኛ እያለን በተለይ በ377 የሚሸፈኑ የቅጥር ግንኙነቶች ወጣ ያለ ነው። ምክንያቱም የስራ ቦታቸው እና ስራቸው በቤት ውስጥ በግለሰብ ቤት ውስጥ ነው የሚኖሩ። ይህ ደግሞ ለተለያዩ ችግሮች እንዲጠቁ ያደርጋቸዋል። የተገለሉ በመሆናቸው መንግስትም ሊቆጣጠራቸው የማይችል በመሆኑ ልክ እንደ ሌሎች የስራ ቦታዎች መንግስት ሌበር ኢንስፔክተርስ የሚባሉ አሉ፣ የሌሎች የስራ ቦታዎችን ገብተው የሚቆጣጠሩ። እነዚህ ላይ ግን ያው የተገለሉ መሆናቸው በቁጥጥር ምቹ አይደለም፣ በቤት ውስጥ ስለሚገኙ ማለት ነው። ይሄ ምን እንዲሆኑ አድርጓቸዋል? በተለያዩ ጥቃቶች እንዲጋለጡ ያደረጋቸው መሆኑ ተነስቷል። ከእነዚህ ጥቃቶች ውስጥ ያው በአብዛኛው ጥቃትን ባንለው ያው የስራ ሰዓት የተገደበ አለመሆናቸው፣ በአጠቃላይ የስራ ሁኔታቸው በአሰሪ ይዛ ላይ ብቻ የተደገፈ ወይም በአሰሪ ፈቃድ ላይ ብቻ የተወሰኑ እንዲሆን ሆኑ የተለያዩ መብት ጥሰቶች፣ የስራ ላይ መብት ጥሰቶች፣ ለሌሎች ሰራተኞች እየተጠበቁ እየተከበሩ ያሉ የስራ ላይ መብቶች እንዳይከበር እንዳደረጋቸው ነው። በእርግጥ ያው ዩኒክ የሆነ ኔቸር አለው። ዩኒክ የሆነ ግንኙነቱ የቤት ሰራተኞች ግንኙነት ከአሰሪያቸው ጋር ያላቸው ግንኙነት ልዩ ነው። እንደ ሌሎች የስራ ቦታዎች ወይም እንደ ሌሎች አሰሪና ሰራተኛ ግንኙነቶች የሚመስሉ አይደለም። ስለዚህ የተለየ ራሱን የቻለ ጥበቃ የሚያደርግ ህግ ያስፈልገዋል ማለት ነው።
አድማጮች፣ በዚህ ጉዳይ ላይ የህግ ባለሙያዎችና ሌሎች ባለሙያዎችን ያካተተ ሰፋ ያለ ዘገባ በቅርቡ እናስደምጣችኋለን። እንግዲህ አድማጮች፣ ፕሮግራማችንን ስታደምጡ የነበረው የእስካሁኑ ነበር። እስቲ እዚህ ላይ እንደው አንዲት ሙዚቃ እንጋብዛችሁ። አብነት አጎናፍር፣ ዘሪቱ ከበደና ጆኒ ራጋ የተጫወቱት ነው።
ብትወድ ብትከፋ የያዘች ቤት ዓለም ሳታሰናብት መሰናበት በራስ የለም መስምቼን በለ ወደ መርጠ መጣህባት መብት ነው ብላለች አንሰር ማኖ ማስጠበባት ኖሮ ሳይቀምሳት ማኖርባት ሞክራለ እንዳንተ ሆኖ ኖሮ ማይቶ እያደለ ነፍሴን
የጋቢና ፍሬ ጉዟችን በዚሁ ተጠናቀቀ።
ይህ ሙዚቃ ባንቆርጦ ደስ ይለን ነበረ።
ሰዓት የለንም
መሰናበት። አድማጮች፣ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። የዛሬ የድምፅ መሐንዲሳችን ደሳሌ መኮንንና
የስርጭት መሐንዲሷ ደግሞ ቲያን ነበረች። በጀመርነው ሙዚቃ እንሰናበታለን። ደህና ደሩ። Yes, I know we were two. We're more good. Never can't tell deep. I am good. Little fat could I'm more bad. He was a little chunk of yes. But he know you're so young. More good turn. Stagger loose. Get more young. Be more chill.
Don't ራዱን የሰገል አሜሪካት